ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 13 2014 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾችና የዌብና ማህበራዊ መገናኛዎች ተከታዮቻችን እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ቡራዩ ውስጥ ታቦት በመሸኘት ላይ በነበሩ ሰዎች ላይ ፖሊስ ከፈተ በተባለ ጥቃት ሁለት ሰዎች መገደላቸው ተዘግቧል። ዛሬ
ወደኞቼ ሁላ ሳይቀር ማስለቀቂያችሁ እየተበተነ ነበር። ከተለ ደግሞ ይሄ ነገር ማለት ነው የዚህ የክልሉ አስተዳደር ነው እንጂ ተጠያቂ መሆን ያለበት ህዝቡ አይደለም። ሲጀመር እንደዚህ አይነት ጸባይ ያላቸው ልክ ታቦቱ ወጥቶ ሲገባ ሊደርስ ሲል ነው እንደዚህ አይነት ችግር የሚያመጡት በየአመቱ ማለት ነው። አንዴ ሲላቸው በባንዲራ ይላሉ፣ አንዴ ልብስ ለምታረጋላችሁ ይላሉ።
ስፍራው ላይ ነበር ካሉ እማኝ የተቀነጨበ ድምጽ ነው የሰማችሁት። በሌላ በኩል ደግሞ ከደቡብ ሱዳን ተነስተው ድንበር አቋርጠው ጋምቤላ ውስጥ ጥቃት የፈጸሙ የሙርሌ ጎሳ አባላት 8 ሰው መግደላቸው ንብረትም መዝረፋቸው ተገልጿል።
እና ጥቃት የፈጸሙባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩ ሰዎች ላይ ነው ተኩሰው ሹፌሩን ጨምሮ 8 ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዛ አካባቢ የነበሩት ሌሎች 5 ሰዎች ከባድ አደጋ ደርሶባቸዋል።
ጥቃቱ የተፈጸመው አኮቦ ወረዳ ውስጥ ነው። የክልሉ ፖሊስ ኮሚሽነር አቡላ ኡባንግ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። እነዚህና ሌሎችም ዘገባዎችን በመጽሔቱ ክፍለ ጊዜ ይዘናል። የተከበራችሁ ተመልካቾች፣ አድማጮች፣ ተከታዮቻችን ዝግጅቶቻችንን በዌብሳይታችንም በቀጥታ መከታተል ትችላላችሁ። amharic.voanews.com ነው አድራሻችን። በፌስቡክ ላይቭም @voaamharic ላይ እንገኛለን። ፕሮዲውሰሯ ብራን ኃይሉ፣ ቴክኒሻኑ ኔልሰን ሎፔዝ እንዲሁም የድምፅና የቪዲዮ አቀናባሪው የስቱዲዮ ላይቭ ስርጭት ቻርልስተን ሞኪ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ ዋና አዘጋጅ ጽዮን ግርማ፣ ሁላችንም እስከ ምሽቱ 4 ሰዓት በሚተላለፈው ስርጭት ዝግጅቶቻችንን አጠናቅን ቀርበናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለጥምቀት በዓል የወጡ ምዕመናን የማህደረ መለኮት ወይብላ ቅድስት ማርያም የሚካኤል ታቦታትን አጅበው ይጓዙ በነበረ ወቅት ከባንዲራ ጋር በተያያዘ ከፖሊስ ጋር በተፈጠረ ግጭት 2 ሰዎች መገደላቸውን ስፍራው ላይ የነበሩ የአይን እማኝ ነን ያሉ ሰዎች ተናግረዋል። ችግሩ የተፈጠረው በቡራዩ አስተዳደር ስር በሚገኘው አንፎ ተብሎ በሚጠራው አካባቢ ነው። የሁለቱን ሰዎች መገደል ያረጋገጠው የኢትዮጵያ መንግስት ስለደረሰው ጉዳት ጥልቅ ሐዘን ገልጿል። የተፈጠረውን ሁኔታ እንደሚያጣራና በአድራጎቱ ተጠያቂ የሆኑትን ሕግ ፊት እንደሚያቀርብም አስታውቋል። ከደቡብ ሱዳን ድንበር አቋርጠው ጋምቤላ የገቡ የሙርሌ ታጣቂዎች የአካባቢውን 8 ሰዎች መግደላቸውንና 5 ማቁሰላቸውን የክልሉ ፖሊስ አስታውቋል። ታጣቂዎቹ በኒዌር ዞን አኮባ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት ማድረሳቸውን የገለጹት የጋምቤላ ክልል ፖሊስ ኮሚሽነር አቡላ ኦባንግ ባለፈው ሳምንት 2 ህጻናትን ጠልፈው መውሰዳቸውን፣ ከ70 በላይ የራስ ቀንድ ከብት መዝረፋቸውንም ተናግረዋል። የክልሉ ልዩ ኃይልና ሚሊሻ በአካባቢው ጸጥታ የማስከበር ስራ እያከናወኑ መሆናቸውን፣ ነገር ግን ተጨማሪ ትኩረት እንደሚያስፈልግ ኮሚሽነሩ ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቫን ዱጃሪክ በትናንትናው ዕለት በነበራቸው ዕለታዊ ጋዜጣዊ መግለጫ እንደ አውሮፓ አቆጣጠር ከታህሳስ 14 2021 ዓ.ም ተመረተ ጀምሮ ላለፉት 5 ሳምንታት አፋር ክልል ላይ የተካሄደ ባለው ግጭት ምክንያት በሰመራ ባላ መቀሌ በኩል ወደ ትግራይ ምንም አይነት የረድኤት አቅርቦት አልደረሰም ሲሉ አስታወቁ። ቃል አቀባዩ ከባለፈው ነሐሴ ጀምሮ ምንም አይነት ነዳጅ ወደ ክልሉ እንዳልገባ በመግለጽ የእርዳታ ድርጅቶችም የነዳጅ አቅርቦት አያገኙም ብለዋል። በዚህ የተነሳም የተባበሩት መንግስታት ድርጅትና አጋሮቹ የምግብ የመድኃኒትና የአልሚ ንጥረ ነገሮች አቅርቦትን ለመቀነስ ቀናቶችን ለማሸጋገርና ለመሰረዝ መገደዳቸውን አስታውቀዋል። በሰሜን ኢትዮጵያ ትግራይ ክልል ያለው ሁኔታ መባባሱ በዚያ የሚኖሩ የኤርትራ ስደተኞችን ለከፋ ችግር መዳረጉን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR አስታወቀ። ሀብታሙ ስዩም የተቋሙን መግለጫ ተመልክቶታል።
ዛሬ በጄኔቫ የመንግስታቱ ድርጅት መስሪያ ቤት ጋዜጣዊ መግለጫ የሰጡት የስደተኛ ኮሚሽኑ ቃል አቀባይ ቦሪስ ቺሼሪኮቭ በትግራይ በሚገኙ የስደተኛ ጣቢያዎች ውስጥ የተጠለሉ ኤርትራውያን ስደተኞች እየተጋፈጡት ያለው እየተባባሰ የመጣ ችግር ተቋማቸውን በጥልቅ እንዳሳሰበው ተናግረዋል። ባለው የጸጥታ ሁኔታ ምክንያት ለሶስት ሳምንታት ያክል ለመንቀሳቀስ ተቸግረው የነበሩት የተቋሙ ሰራተኞች በስደተኛ ጣቢያዎች ውስጥና አቅራቢያ የአየር ቦምብ ጥቃት ከደረሰ ወዲህ ለመጀመሪያ ጊዜ በማይ አይኒና አዲሃሩሽ የስደተኛ ጣቢያዎች ከሰሞኑ እንደደረሱ ያውሱት ቃል አቀባዩ የሰራተኞቹ ቡድን ስደተኞች በፍርሃት ተውጠው በቂ ምግብ ለማግኘት ተቸግረው እንዳገኛቸው አውስተዋል። ከዚህ በተጨማሪም በጣም ጥቂት ምናልባትም የለም ሊባል በሚችል ደረጃ ለመድኃኒትና ንጹህ አቅርቦት ችግር ስደተኞቹ እንደተጋለጡም ተናግረዋል። ስደተኞቹ ለተቋሙ ባለፉት 6 ሳምንታት ከ20 በላይ ሰዎች ሊድኑ በሚችሉ ህመሞች መሞታቸውን ይህም ከሁኔታዎች መባባስ በተለይ ደግሞ ከመድኃኒትና የጤና አገልግሎት እጦት ጋር የተያያዘ መሆኑን ስለመናገራቸው ገልጸዋል። በጣቢያው ያለው ክሊኒክ ከጥር ወር መጀመሪያ ቀናት ጀምሮ ያሉት መድኃኒቶች ማለቃቸውን ተከትሎ እንደተዘጋም በመግለጫው ላይ ተወስቷል። የነዳጅ እጥረት ውሃ በቁፋሮ ለማውጣት አሊያም ደግሞ በመኪና ጭኖ ወደ ጣቢያው ለማድረስ እንዲቸግር ማድረጉን የጠቀሰው ተቋሙ ስደተኞቹ እየነጠፈ ወደሚገኝ ወራጅ ውሃ እንዲዞሩ እንዳደረገም ይህም ለውሃ ወለድ በሽታዎች ስጋት እንዳጋለጣቸው ተናግሯል። ከተደጋጋሚ ጥረቶች በኋላም አቅርቦቶችን ወደ ክልሉ ለማንቀሳቀስ አለመቻሉ የረሃብ አደጋ ስጋት እንዲያይል ማድረጉን የጠቆመው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሁሉም ተፋላሚዎች የተኩስ አቁም አድርገው ከ25,000 የሚልቁ ስደተኞችን በፈቃደኝነት የኢትዮጵያ መንግስት ወዳዘጋጀው በአማራ ክልል ዳባት ወደሚገኘው አዲስ መጠለያ ጣቢያ ለመውሰድ መተላለፊያ እንዲፈቅዱለት ጥሪ ማቅረቡን አስታውሷል። ለውጥ ግን እስካሁን አለማየቱን ተቋሙ ገልጿል። ምግብ መድኃኒትና ነዳጅ በአስቸኳይ ካልገቡ ድጋፍ ወደሚያገኙበት ስፍራ ካልተወሰዱ ተጨማሪ ስደተኞች ሊሞቱ እንደሚችሉ ያስታወቀው ድርጅቱ ሁሉም ተፋላሚዎች ሲቪሎችን እንዲከላከሉ የስደተኞችን ጨምሮ የሁሉም ሰዎች ሰብአዊ መብቶችና መሰረታዊ ነጻነቶችን እንዲያከብሩ ጠይቋል። ስደተኞች በዚህ ግጭት ውስጥ ታጋቾች ሊደረጉ አይገባም በማለትም አክሏል።
አጼ ምኒልክ በአድዋ ጦርነት ላይ የተዋጉበት ጎራዴ ከዩናይትድ ስቴትስ ወደ ኢትዮጵያ መመለሱ ተገለጠ። የኢትዮጵያ ዜና አገልግሎት ያጠናቀረውን ዘገባ መለስካቸው አማሃ እንደሚከተለው ያቀርበዋል።
የኢትዮጵያ ዜና አገልግሎት ዛሬ ባሰራጨው ዜና አጼ ምኒልክ በአድዋ ጦርነት የተዋጉበት ጎራዴ ከአሜሪካ ወደ ኢትዮጵያ መመለሱን አስታወቀ። በወቅቱ ከጎራዴው ጋር ተዘርፎ የነበረ የእንጨት መስቀልም እንደተመለሰ ዜናው ይናገራል። ከነዚህ ቅርሶች በተጨማሪም ቀዳማዊ አጼ ኃይለ ሥላሴ የተላላኳቸው ደብዳቤዎች፣ ፎቶግራፎች፣ ፖስት ካርዶችና የጽሑፍና የምስል ቅርሶችም ወደ ኢትዮጵያ ተመልሰዋል። ቅርሶቹን ያስመለሰውና ለቅርስ ጥናትና ጥበቃ ባለሥልጣን ያስረከበውም የኢትዮጵያ ቅርስ አስመላሽ ብሔራዊ ኮሚቴ መሆኑም ታውቋል። የቅርስ ጥናትና ጥበቃ ባለሥልጣን ዋና ዲሬክተር ረዳት ፕሮፌሰር አበባው አያሌው ወደ አገር የተመለሱትን ቅርሶች ጠብቆ የማቆየት ኃላፊነትን ተቀብለናል ሲሉ በርክክቡ ሥነ ሥርዓት ላይ መናገራቸው የኢትዮጵያ ዜና አገልግሎት ጠቅሶ ዘግቧል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋና ውስጥ በምዕራብ አገሪቱ ክፍል ከዋና ከተማው አክራ 300 ኪሎ ሜትር ርቃ በምትገኘው አፔይቴ ከተማ ትናንት አሙስ በደረሰ ፍንዳታ 17 ሰዎች ሲሞቱ 59 ሰዎች ደግሞ መቁሰላቸውን የጋና የማስታወቂያ ሚኒስትር አስታወቁ። የፍንዳታው አደጋ የተነሳው ለማዕድን ማውጫ የሚረዱ ተቀጣጣይ ፈንጂዎችን የጫነ ከባድ ተሽከርካሪ ከሞተር ብስክሌት ጋርና ከሌላ አንድ ተሽከርካሪ ጋር በተፈጠረ ግጭት ነው። ግጭቱ በተፈጠረበት ስፍራም የኤሌክትሪክ ማስተላለፊያ ትራንስፎርመር የነበረ መሆኑም ተገልጿል። የመን ውስጥ በሚገኝ አንድ እስር ቤት ላይ ትናንት ምሽት በተካሄደውና ዘግናኝ ነው በተባለው የአየር ጥቃት በርካቶች መሞታቸውን ወይም ደብዛቸው መጥፋቱን የረዴት ድርጅቶች ሰራተኞችን የጠቀሰው አጃንስ ፍራንስ ፕሬስ ዘግቧል። የሁቲ አማጽያን ዋነኛ ይዞታ ነው በተባለው ሳዳ ውስጥ በተፈጸመው ጥቃት ከወደመው የህንጻ ፍርስራሽ ውስጥ በእርዳታ ሰራተኞች የተለቀሙ በርካታ አስክሬኖች መከመራቸውን የሚያሳይ የቪዲዮ ምስል በአማጽያኑ መለቀቁ ተገልጿል። በተለቀቀው የቪዲዮ ምስል ከወደመው የህንጻ ፍርስራሽ ስር ከጥቃቱ የተረፉት ሰዎች በስፍራው የወደቁ አስክሬኖችን በሐዘን ሲመለከቱ የሚያሳይ እንደሚገኝበት AFP ዘግቧል። በሳውዲ አረቢያ የሚመራው የመንግስት ደጋፊዎች ህብረት የቴሌኮሙኒኬሽን ጣቢያውን ያወደሙት በመሆኑ በመላው የመን የኢንተርኔት አገልግሎት መቋረጡ ተመልክቷል። ጥቃቱ የተሰነዘረው በኢራን የሚደገፉ የውቲ አማጽያን ወደ ተባበሩት አረብ ኤምሬት በላኩት የድሮን ጥቃት 3 ሰዎች መገደላቸው ከተነገረ ከ5 ቀን በኋላ መሆኑን ተገልጿል። የተባበሩት አረብ ኤምሬት በደረሰባት ጥቃት ላይ እንዲነጋገር በጠራችው መሰረት የተባበሩት መንግስታት የጸጥታው ምክር ቤት ለዛሬ አርብ ስብሰባ ጠርቶ እንደነበርም ታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የሩሲያ ወታደሮች ዩክሬንን ድንበር አልፈው ምንም አይነት እንቅስቃሴ ቢያደርጉ እንደ ወረራ እንደሚቆጠርና አስከፊ ምላሽ እንደሚያስከትል ለራሻው ፕሬዝደንት ቭላድሚር ፑቲን ግልጽ ማድረጋቸውን አስታወቁ። ፕሬዝደንቱ ባለፈው ረቡዕ ዕለት ንግግራቸው የተፈጠረውን ግርታ ለማጥራትም ጥረት ያደረገ መሆኑን ተመልክቷል። አድማጮች የዚህ ዘገባ ዝርዝር በምሽቱ የዜና ተንታኔ ይቀርባል። ፕሬዝደንት ባይደን 6 ሀያላን አገራት ከኢራን ጋር ካደረጉት 8 ዙር የኒውክሌር ስብሰባ በኋላ የተወሰነ አበረታች ለውጥ አለ ሲሉ ተናገሩ። ይሁን እንጂ የቡድኑ ወሳኝ አባል ከሆኑት መካከል ሩሲያ ከኢራን መሪዎች ጋር የራሷን ንግግር መጀመሯ ተመልክቷል። አገራቱ ለውራት በዘለቀው ድርድር እንደ አውሮፓ አቆጣጠር በ2015 ተቋርጦ የነበረውን ስምምነት ወደ ስፍራው ለመመለስ ያደረጉት ጥረት በዚህ ወር ያለምንም ፍሬ ቢያበቃም ፕሬዝደንት ባይደን ግን አሁንም ተስፋው እንዳላቸው ተናግረዋል። እንዲህ አሉ ባይደን።
It's not time to give up. There is some progress being made. P5+1 is on the same.
ተስፋ ለመቁረጥ ጊዜው አሁን አይደለም። አንዳንድ መሻሻሎች ተደርገዋል። ተደራዳሪዎቹ የP5 ይደመራ እንደሚባሉ አገሮች አሁንም የተስማማ ድምጽ አላቸው። በርግጥ ውጤቱ ወደፊት የሚታየውናል።
ባይደን ከኢራን ጋር ያሉት 6 አገሮች የተስማማ ድምጽ ያላቸው መሆኑን ይግለጹ እንጂ ሩሲያ ግን በተናጠል ከኢራን መሪዎች ጋር እየተነጋገረች መሆኗ ተመልክቷል። ባለፈው ረቡዕ የሩሲያው ፕሬዝደንት ቭላድሚር ፑቲን የኢራኑ መሪ ተቀብለው ሲያነጋግሩ የኢራኑ መሪ ኢብራሂም ራሲም እንዲህ ብለዋል።
We are in a unique situation that has created constraints.
የምዕራባውያንን ጠቅላይነትና የአሜሪካንን ኃይል ለመቋቋም በሁለቱ አገሮች መካከል ትብብር እንድንፈጥር ባደረገን የተለየ ሁኔታ ውስጥ ነው ያለነው።
VOA ያነጋግራቸው የዋይት ሃውስ ቃል አቀባይ ጄን ሳኪ የባይደን ተስፋ ከምን እንደመነጨ ሲገልጹ ይህን መልሰዋል።
We're in the diplomatic negotiations and we've been very clear about where we stand.
እኛ በዲፕሎማሲ ድርድር ላይ ነን። አቋማችን ምን እንደሆነና የምንደራደርበት ምን ሊሆን እንደሚችል ግልጽ አድርገናል። ግን አሁን ሁኔታዎች ካሉበት አንጻር ይህ ነው ብዬ አስቀድሜ የምነግራችሁ ነገር የለኝም።
የኢራን ፕሬዝደንት ትናንት አሙስ ለሩሲያ ህጋውጮች በሰጡት መግለጫ ኢራን በወዲያኛውም በኩል ከልብ የመነጨ ስምምነት ቢኖር አገራቸው የኒውክሌር መሳሪያ እንደማትፈልግ አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኢራን፣ ሩሲያና ቻይና የህንድ ውቅያኖስ የባህር አገልግሎት ደህንነትን ለማጠንከር በሚል በጋራ የሚያደርጉትን የባህር ኃይል ልምምድ ዛሬ አርብ መጀመራቸውን የኢራን መንግስት ቴሌቪዥን አስታወቀ። ቴሌቪዥን ጣቢያው ዛሬ ባሰራጨው ዘገባ 11 የሚሆኑ የኢራን መርከቦች ዲስትሮየር የተባለውን ጨምሮ 3 የሩሲያ የጦር መርከቦችና 2 የቻይና ጦር መርከቦች በተሳተፉበት ልምምድ ተካፋይ መሆናቸውን አስታውቀዋል። የኢራን አብዮታዊ ዘብም ከትናንሽ መርከቦችና ሄሊኮፕተሮች ጋር በመሆን ለልምምዱ ተሳታፊ እንደሚሆን የኢራን መግለጫ አመልክቷል። ኢራን ከዩናይትድ ስቴትስ ጋር ያላት ግንኙነት በተበላሸበትና የኒውክሌር ስምምነት ድርድር ላይ ባለችበት በዚህ ወቅት ከሩሲያና ከቻይና ጋር ያላትን ወታደራዊ ግንኙነት ለማጠንከር እየሰራች መሆኑን ዘገባው አመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልን አድማጮች እንደምናመሻችሁ። The Voice of America
ደረጀ ደስታ ነው የምሽቱን ዋና ዋና የዓለም ዜና ያሰማን። አብራችሁን ቆዩ ብሏል። አብረን እስከ ምሽቱ 4 ሰዓት ድረስ እንቆያለን። ክቡራትና ክቡራን ከአሜሪካ ድምጽ የሚተላለፍላችሁን የአርብ ጥር 13 2014 ዓመተ ምህረት ስርጭት ነው እየተከታተላችሁ ያላችሁት። ለራዲዮ አድማጮቻችን የምንገኘው በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ፣ በ25 ሜትር ባንድ በ1240 ኪሎሄርትስ፣ በ31 ሜትር ባንድ በ9485 ኪሎሄርትስ ላይ ነው። በራዲዮ በቴሌቪዥን ለምትከታተሉን ደግሞ ኢትዮሳት VOA ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ አለን። ዌብሳይታችን ላይም ተከታተሉን amharic.news amharic.voanews.com ላይ አሁን በቀጥታ እንገኛለን። በማህበራዊ መገናኛዎችም የምትከታተሉን Facebook Live ላይ አለን @voaamharic በትሉ ታገኙናላችሁ። YouTube ላይም ታገኙናላችሁ። በInstagramም አለን። እንዲሁም በTwitter ሐሳቦቻችሁን እንድታንሸራሽሩ ቀና መልእክቶችን መለዋወጥ ገንቢ መልእክቶችን መለዋወጥ ያስችለናል። ክቡራትና ክቡራን አድማጮች በዚህ ምሽት ከጎንደር የምናቀርብላችሁ ዝግጅት አለ። የጎንደር ቱሪዝም እያንሰራራ ነው።
ቱሪዝም ደግሞ ኮሽታ ነገር አይወድም። ከዛ አንጻር ባሪው አንጻር በጣም የጎዳው የኛን አካባቢ ነው ማለት ይቻላል። ስለዚህ አሁን ግን ከዛ በመነሳሳት ታውም ሁኔታ ደና የሆነ አካባቢያችን ሰላም እየመጣሽ በመሆኑ ኮቪድ ላይም ያለው ጥንቃቄ ተንከር ያለ በመሆኑ
አብራችሁን ሁኑ። ሙሉን ዘገባ እናስተማችኋለን። አሁን የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። የአሜሪካና የእንግሊዝ ከፍተኛ ዲፕሎማቶች ኢትዮጵያ ውስጥ ናቸው። የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ማሊፊ ከምስራቅ አፍሪካ ጉዳዮች ልዩ ልዑክ በተለይ ከአፍሪካ ቀንድ ልዩ ልዑክ ከአምባሳደር ዴቪድ ዘተርፊልድ ጋር እንዲሁም የእንግሊዝ የአፍሪካ የካሪቢያንና የእስያ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ቪኪ ፎርድ ኢትዮጵያ ናቸው። መለስካቸው አማህ የተከታተለ ነው። ጉዟቸውን ወደ ዘገባው እናምራ።
የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ትናንት ከዩናይትድ ኪንግደም የአፍሪካ ጉዳዮች ሚኒስትር ቪኪ ፎርድ ጋር ባደረጉት ውይይት መንግሥት ሰላም እንዲሰፍን በሚያደርገው ጥረት ወደ ትግራይ ክልል መከላከያ ሰራዊቱን አሰማርቶ ዘመቻ ላለማድረግ መወሰኑን ሚኒስትር ቪኪ ፎርድ ማድነቃቸውን በሚኒስትሩ ይፋዊ ድረገጽ የወጣው ዜና ይናገራል። የኢትዮጵያ መንግሥት በሀገሪቱ ዘላቂ ሰላም እንዲሰፍንም ሁሉን አሳታፊ ብሔራዊ ውይይት እንዲደረግና በቅርቡ ሰኞችን መፍታቱ የሚያስመሰግነው ነው ማለታቸውም ታውቋል። በሌላ በኩል ደግሞ ሚኒስትሯ ችግር በተፈጠረባቸው አካባቢዎች በአስገድዶ መድፈር ወንጀል የተሳተፉ አካላትን አስፈላጊ ምርመራ ተደርጎ ለጥፋታቸው ተጠያቂ እንዲሆኑ የኢትዮጵያ ሰብአዊ መብቶች ኮሚሽን ከተባበሩት መንግስታት ድርጅት አቻው ጋር ስላደረገው ምርመራም አንስተው ከአምባሳደር ሬድዋን ጋር መወያየታቸውን መግለጫው ይናገራል። አምባሳደር ሬድዋን ሁሴን በበኩላቸው ሰብአዊ እርዳታ እንዳይታጎል መንግስት በማድረግ ላይ የሚገኘውን ጥረት አብራርተው የተባበሩት መንግስታት ድርጅት እርዳታ የጫኑ አውሮፕላኖች በየዕለቱ ወደ መቀሌ በረራ እንዲያደርጉ ፈቃደኛ መሆኑን ገልጸውላቸዋል። አክለውም የሽብር ቡድን ያሉትን አካል ህወሓትን ካሁን በፊት ለሰላም የተዘረጉ በርካታ አማራጮችን ማመከኑንም አብራርተውላቸዋል። ህወሓት አሁንም የሰብአዊ እርዳታ ሂደቱን ለመረበሽ በአፋር በአባላ በኩል ጥቃት እየፈጸመ ነው ሲሉ መናገራቸውን በሚኒስቴሩ ድረገጽ የወጣው መረጃ ያመለክታል። በንጹሐን ላይ የሰው አልባ የአውሮፕላን ጥቃት መንግሥት እየፈጸመ ነው የሚለው መረጃም መሠረተ ቢስ ውንጀላ ነው ብለውታል አምባሳደር ሬድዋን ሁሴን። እንዲያውም አሸባሪ ያሉት ቡድን አሁንም በአጎራባች ክልሎች ጥቃት እየፈጸመ እንደሆነ አምባሳደር ሬድዋን ለቪኪ ፎርድ አስረድተዋል። ዓለም አቀፉ ማኅበረሰብ የህወሓት የሽብር ቡድን በአማራና አፋር ክልሎች የፈጸመውን የሽብር ጥቃት ሊያወግዘው እንደሚገባም ተናግረዋል። ሁለቱ ባለሥልጣናት በሁለትዮሽ ግንኙነቶች ላይም የተወያዩ መሆኑ ታውቋል። በተመሳሳይ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ እና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ በወቅታዊው የኢትዮጵያ ሁኔታ ከመንግሥት ኃላፊዎች ጋር ለመወያየት አዲስ አበባ መግባታቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ መግለጻቸው ይታወሳል። ይሁንና የውይይቱ ውጤት ወይንም ይዘት ምን እንደሆነ ለማወቅ ይህ ዜና እስከሚጠናቀርበት ከሚመለከታቸው የመንግሥት አካላት ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቪኪ ፎርድ የእንግሊዝ የአፍሪካ የላቲን አሜሪካና የካሪቢያን ሀገሮች ጉዳዮች ረዳት የውጭ ጉዳይ ሚኒስትር ናቸው። የእንግሊዝ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። መጽሔቱ ይቀጥላል። መለስካቸው አማህ ነው አብይ ርዕስ ያሰማል። ዛሬ የማህበረ መለኮት ወይብላ ቅድስት ማርያምና የቅዱስ ሚካኤልን ታቦታት ወደ ደብሮቻቸው ለመሸኘት ከጥምቀተ ባህር ሲጓዙ በነበሩ ሰዎችና በፖሊስ መካከል ከባንዲራ ጋር ተያይዞ ተነሳ በተባለ ግጭት ሁለት ሰዎች ተገድለዋል። ይህንን ጉዳይ አስመልክቶ መንግስት እንደሚያጣራና ተጠያቂዎችን ለህግ እንደሚያቀርብ አሳውቋል። ፀሐይ ዳምጠው እየተከታተለች ነች። ቀጥሎ ይቀርባል ዘገባው።
በአዲስ አበባና በኦሮሚያ ክልል ቡራዩ ከተማ አዋሳኝ ላይ ትናንት ወደ ቤተክርስቲያን እየተመለሱ የነበሩት ወይብላ ቅድስተ ማርያምና ቅዱስ ሚካኤል ታቦታት ጉዞ ከሰንደቅ ዓላማ ጋር በተያያዘ በተፈጠረ ችግርና በፖሊስ በተወሰደ እርምጃ የሰዎች ህይወት ማለፉን ነው የሰነ ስርዓቱ ተሳታፊ የነበሩ የአይን ማኞች ያብራሩት። ስሙን ያልገለጸው አስተያየት ሰጪ በስፍራው ከነበሩትና ሁኔታውን ካብራሩት አንዱ ነው።
ወደኞች ይውላ ሳይቀር ማስለቀቂያ እየተበተነ ነበር። ቀጥሎ ደግሞ ይሄ ነገር ማለት ነው የዚህ የክልሉ አስተዳደር ነው እንጂ ተጠያቂ መሆን ያለበት ህዝቡ አይደለም። ሲጀመር እንደዚህ አይነት ጸባይ ያላቸው ልክ ታቦቱ ወጥቶ ሲገባ ሊደርስ ሲል ነው እንደዚህ አይነት ችግርን የሚያመጡት በየአመቱ ማለት ነው። አንዴ ሲላቸው በባንዲራ ይላሉ፣ አንዴ ልብስ ለምታረጋላችሁ ይላሉ። ምንድነው ባንዲራው እኮ የኖሩበት ነው። ስለዚህኛ ከባንዲራ ከኦርቶዶክስ ጋር ችግር ካለባቸው ችግራቸው መተው ወይ መወያየት መነጋገር እንጂ በየአመቱ ታቦት በወጣ ቁጥር እየመጡ እየጠበቁ መረበሽ። በዚህ ላይ ደግሞ አዛውንት መማታት ምን ማለት ምንድነው የሚጠቅመው?
ሁለት ሰዎች የተገደሉበትን ሁኔታ ያብራራው ሌላው የአይን ማኝ ተከታዩም ብለዋል።
ማድረግ ያለበት መንግስት ምንድነው? ሁሌም ምንድነው ከእምነታችን ጋር ነው ወይስ ከባንዲራው? ባንዲራው ምንም ማለት ነገር የለም። ባንዲራውኛ አቦሎ እምነታችን የእምነታችን መገለጽ ባንዲራው በቃ ሌላ ምንም ታምር የለም። ሁሌኛ ላይ እንደዚህ በየአመቱ ለዛሬ አመት ምን ላይ ተፈጥሮብናል? ፊልፕስ ነው የመጣው ታቦት ከኔ ከታቦት ፊት መቅረብ የሌለብኝ ፊት ለፊት ለቀርቡ ያለ ለምን በየአመቱ ለምን ይሄ ነገር ይፈጠራል? እኔ የምለው መንግስት አደራ በቃ በመብራት ይህን መብት አስለቃጭ ሲተኮስ ሰው በሚበተንበት ሰዓት መሳሪያ የተተኮሰ ነበር ሰው የሚሮጥበት ሰዓት። ስለዚህ ማንኛውም በዛን ሰዓት አላየንም፣ በዛ ሞቶብናል።
መንግስት ለተፈጠረው ችግር መፍትሄ እንዲሰጥም በስፍራው ነበርን ያሉ የአይን እማኞች ጠይቀዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በታቦት ሽኝት ሰነ ስርዓት ላይ በተፈጠረው ችግር ሁለት ሰዎች መገደላቸውን አረጋግጧል። የጥምቀት በዓል በመላው ኢትዮጵያ በደማቅና በሰላም መንገድ ቢከበርም በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማና በቡራዩ አዋሳኝ ወይብላ ማርያም ቤተክርስቲያን አካባቢ በተፈጠረው ችግር በዓሉ መስተጓጎሉና በሰዎች ላይም ሞትና ከባድ ጉዳት መድረሱ ታውቋል ይላል የመንግስት መግለጫ። መንግስት በዚህ መግለጫው በደረሰው የሰው ህይወት መጥፋትና የአካል ጉዳት የተሰማውን ጥልቅ ሐዘን ገልጿል። በስፍራው የተፈጠረውን ክስተት በማጣራት ለድርጊቱ ተጠያቂ የሆኑ አካላትን ለህግ እንደሚያቀርብም አስታውቋል። እንደ ጥምቀት በዓል ያሉ ሀብቶቻችንን ለማደብዘዝ የሚደረግ ማንኛውንም ጥረት በሁሉም ኢትዮጵያዊ ትብብር ይከሽፋል በማለትም አክሏል የመንግስት ኮሚኒኬሽን አገልግሎት በመግለጫው። የመንግስት ኮሚኒኬሽን አገልግሎት በዚህ መግለጫው ሁለት ሰዎች ስለተገደሉበት ክስተት ዝርዝር ማብራሪያ አልሰጠም። ከፌደራል ፖሊስ፣ ከአዲስ አበባ ፖሊስና ከኦሮሚያ ፖሊስ ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ተከታዩ ዘገባ ወደ ጋምቤላ ይወስደናል። የደቡብ ሱዳን ሙርሌ ጎሳ አባላት ድንበር አቋርጠው ሰው መግደላቸውን፣ የአካባቢውን ሰው ከብት የቀንድ ከብት ንርተው መውሰዳቸውን የክልሉ ፖሊስ ኮሚሽን አስታውቋል። ናኮር መልካ ዝርዝሩን ይዟል።
የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አቡላ ኡቦንግ ክልሉ ከደቡብ ሱዳን ጋር የሚያጋራውን ድንበር ጥሰው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በኑዌር ዞን አኮቦ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት አስረድተዋል።
ካንካን የሚባለው ያኮቦ ወረዳ አንድ ቀበሌ ነው። የተቃጠ ፈጽሞ አልተብለውም። እዚህ አካባቢ የሚመላለሱ የደቡብ ሱዳን ጎሳዊ እነዚህ ሙርሌ ተብሎ የሚጠሩት ብሔረሰቦች ናቸው። ከአካባቢ ያገኘ መረጃ ማለት ነው። እና ጥቃት ፈጸምባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩ ሰዎች ላይ ነው ተኩሶ፣ ሹፌሩን ጨምሮ 8 ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዛ አካባቢ የነበሩት ሌሎች 5 ሰዎች ከባድ አደጋ ደርሶባቸዋል።
ታጣቂዎቹ ባለፈው ሳምንትም እንዲሁ ድንበር ጥሰው ገብተው 2 ህጻናትን አግተው መውሰዳቸውን ገልጸዋል። በተጨማሪም 71 የሚደርሱ የቀንድ ከብቶችን መውሰዳቸውንም ተናግረዋል። ደረሰ የተባለውን ጥቃት ለምን መከላከል እንዳልተቻለ ሲያስረዱ
በእነሱን ለመቆጣጠር ያስቸግራል። ምክንያቱም በጥናት ነው የሚንቀሳቀሱ። 10 ይሆናል፣ 5 ይሆናል። እንደዚህ በቃ ለመቆጣጠር ይከብዳል። ምክንያቱም ያው ድንበር ዘለው ይመጡና ቀደም እንዳልኩ ያው ከብት ለመዝረፍ እነዚህ ህጻናትን ነጥቆ ለመሄድ የሚል እንትን ላይ ታርጌት ስለሚያደርጉት ተቆጣጥሮ ለመከላከልም አስቸጋሪ ነው።
የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኮሚሽነር አቡላ፣ ሆኖም ተጨማሪ ትኩረት እንደሚያስፈልግ ገልጸዋል።
እንደ ሀሳብ መሆን ካለበት የጋምቤላ መንግስት ብቻ ሳይሆን አጠቃላይ የሀገሪቱ መንግስት ከደቡብ ሱዳን ጋር አግሪመንት መግባት አለበት። ያው ግንኙነት አለው ከኢትዮጵያና ደቡብ ሱዳን። የሁለቱ ሀገራት ትምህርት ወሳኝነት አለው። ትኩረት መስጠት ያለበት የነዚህ ዘራፊ ላይ ካልተሰራ እነሱን ለመቆጣጠር በጣም ይከብዳል።
የሙሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስትም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከ8 ዓመት በፊት በኑዌር ዞንና አኛዋ ዞኖች ገብተው ከ170 ሰዎች በላይ መግደላቸውን፣ ህጻናትን አግተው መውሰዳቸውን፣ ከ2000 በላይ ከብቶች መውሰዳቸውን ኮሚሽነሩ አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከ100 ህጻናት በላይ ወደ ቤተሰቦቻቸው መመለሱን አስታውሰዋል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ተከታዩ ዘገባ ወደ አማራ ክልል የሚወስደን ነው። በአማራ ክልል ውስጥ ቁጥሩ ወደ 7 ሚሊዮን ለሚጠጋ በጦርነቱ ምክንያት ለችግር ተጋልጦ ለነበረ ሰው እርዳታ እያደረሰ መሆኑን የክልሉ የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ብዙውም በጦርነቱ ምክንያት ተፈናቅሎ የነበረ ሰው እየተመለሰ መሆኑንም ኮሚሽኑ ተናግሯል። በሁለቱም በአማራም በአፋርም ክልሎች እየተደረጉ ያሉ እንቅስቃሴዎችን አስመልክቶ ኮሚሽኑ የሰጠውን ማብራሪያ ተመርኩዞ አዲስ ቸኮል ተከታዩን ዘገባ አጠናቅሯል።
የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለአሜሪካ ድምጽ እንዳስታወቁት በአማራ ክልል ከቀረበው ድጋፍ ግማሽ ያህል የሚጠጋውን መንግስት ያቀረበ ሲሆን ቀሪውን ደግሞ የካቶሊክ እርዳታ ድርጅትና የዓለም ምግብ ፕሮግራም ናቸው ያቀረቡት።
የተፈናቀለው ብቻ አይደለም፣ ያልተፈናቀለውን በሆስት ኮሚኒቲ ያለውን ትደግፋለህ። ከዚህ አንጻር በአማራ ክልል እስካሁን በመንግስትና በአጋር አካላት አማካኝነት 818,843 ኩንታል እህል ለ5,566,059 ድጋፍ ፈላጊዎች ተሰራጭቷል። ከዚህ ውስጥ እንግዲህ በመንግስት 436,980 ኩንታል እህል ለ2,931,200 ድጋፍ ፈላጊዎች ተሰራጭቷል። በሲአርኤስ ኤን ካቶሊክ ሪሊፍ በሚባለው 272,083 ኩንታል እህል ለ1,605,195 ድጋፍ ፈላጊዎች ተሰራጭቷል። በዓለም ምግብ ፕሮግራም 109,780 ኩንታል እህል ለ647,664 ድጋፍ ፈላጊዎች ተሰራጭቷል።
በአማራ ክልል ከሰብአዊ ድጋፉ ባሻገር ሌሎች ድጋፎችም እየቀረቡ መሆኑን ነው አቶ ደበብ የሚገልጹት።
ክልሉ ግብርና ቢሮ እና ፋኦ 4165 የሰብልና አትክልት ዘር በግጭት ተጎድተው ለነበሩ ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ወሎ እና ለኦሮሞ ዞን አሰራጭተዋል። 1541 ኩንታል ማዳበሪያ ለላይ ጋይንት፣ ደባርቅና ዳባት ወረዳዎች በግጭት ለተጎዱ ወገኖች ተከፋፍሏል። እንዲሁም ከ40 በላይ ሆስፒታሎች ቤዚክ የሆነ ስራን ጀምረዋል። 280 የጤና ማዕከላት እና 890 ሄልዝ ፖስት የጤና አገልግሎት ለመስጠት የሚያስችል ስራ ተሰርቷል። ዩኒሴፍ 2978 የትምህርት ቁሳቁሶች፣ 14,000 የትምህርት መሳሪያዎችና 2,796,000 ሳሙና ለደቡብ ወሎና ሰሜን ጎንደር በግጭት ለተጎዱ ትምህርት ቤት ተማሪዎች ድጋፍ ተደርጓል። ከዚህም ውጪ የዓለም ምግብ ፕሮግራም እንግዲህ 267.36 ሜትሪክ ቶን ለትምርት ቤት መገባ ፕሮግራም ለዳባትና ላይጋይን ተወረዳዎች ያንደኛ ደረጃ ትምርት ቤቶች በተለይም ለ25330 ተጠቃሚ እንዲሆኑ ተደርጓል።
በተመሳሳይ በአፋር ክልልም 1.3 ሚሊዮን ለሚሆኑ ዜጎች ድጋፍ የተደረገ ሲሆን ከነዚህ መካከል 400 ሺህ ገደማዎቹ በጦርነት ተፈናቅለው የነበሩ ናቸው ተብሏል። በድጋፉም በርካታ መንግስታዊ ያልሆኑ ድርጅቶች መሳተፋቸው ነው አቶ ደበበ የገለጹት።
እንግዲህ በአፋር ከ1.3 ሚሊዮን ህዝብ በላይ ነው ድጋፍ የሚፈልገው። ከነዚህ ውስጥ 400 ሺህ የሚሆኑት ከአንድ ወረዳዎች የተፈናቀሉ ናቸው። በዚህም አጋሮች ሴቭ ቺልድረን፣ ሲዲኤ፣ ኢስላሚክ ሪሊፍ፣ ወርልድ ቪዥን WFP የዓለም ምግብ ፕሮግራም ማለት ነው፣ DEC EFC በርካታ አጋር አካላት 98856 ኩንታል እህል ለተጎዱ ወገኖች እንዲሰራጭ አድርጓል።
በአማራ ክልል 1.4 ሚሊዮን በአፋር ክልል ደግሞ 400 ሺህ ነዋሪዎች በጦርነቱ ተፈናቅለው እንደነበር ያስታውሱት አቶ ደበበ ከነኝም መካከል በአማራ ክልል 1.2 ሚሊዮን የሚሆኑት ወደ ቀያቸው ተመልሷል ብለዋል።
በአብዛኛው በአማራ ክልል የተፈናቀለው 1.1 ሚሊዮን 411313 ሰዎች ነበሩ። የተጎዳው ብዙ ነው፣ ግን የተፈናቀሉት ይሄን ያህል ነበሩ። በመንግስትና በክልሎች ህብረት እንዲሁም ጥረት 1,277,397 ሙሉ በሙሉ ወደ ቀያቸው ተመልሰዋል። ቀደም ሲል እንዲሁም በተለይ ኮምቦልቻና ደሴ በተያዙበት ጊዜ ወደ ደብረ ብርሃን የመጣው ሁሉ ደብረ ብርሃን ላይ ተፈናቃዮች ነበሩና አሁን ሙሉ በሙሉ ወደ ቀያቸው ሄደዋል። አሁን 133,916 ተፈናቃዮች ከአዲያርቃይና ጎረቤት ወረዳዎች የመጡ ብቻ ናቸው በደባርቅ ከተማ የሚገኙት።
በአፋር ክልል ግን ሰሞኑን በአባላት ተነስቷል ባለው ጦርነት 30 ሺህ ነዋሪዎች ከአዲስ መፈናቀላቸውን ያስታወቁት
አሁን አባአላን የምንጠቀመው ያለ ትግራይ ክልል አባአላ በአፋር ክልል በዛ በኩል ኮሪደር ተከፍቶ ወደ ትግራይ እህል እንዲሄዱ በሚደረግበት ቦታ ላይ ትንኮሳ አድርጓል። በዚህም ከ30 ሺህ በላይ ተፈናቅለዋል።
የፌደራል አደጋ ስጋት ስራ አመራር ኮሚሽን ወደ ቀያቸው ለተመለሱ ዜጎች የምግብ እርዳታ ማቅረቡ እንደሚቀጥል ያስታወቁት አቶ ደበበ ተፈናቃዮቹ ራሳቸው እንዲችሉም በአፋርና አማራ ክልሎች የተቋቋሙ ግብረ ኃይሎች መኖራቸውን አስታውቀዋል።
መልሶ ማቋቋም እንግዲህ ቀላል ስራ አይደለም፣ ሂውጅ ካፒታል የሚጠይቅ ነው። ለምን ተፈናቃዮች ወደ ቤታቸው ሲሄዱ ቤታቸው ላይኖር ይችላል፣ ተዘርፎ ወድሞ ሌሎች ነገሮች ሊኖሩ ይችላሉ። ለምሳሌ ደብረ ብርሃን ያሉትን ወገኖቻችንን ለቀያቸው ስንመልሳቸው ትራንስፖርትኛ አቅርበን ለወር የሚሆናቸውን ቀለብ ሰጠን ነው ይላክናቸው። ከዚያ በኋላ ባሉበት እንዲደገፉ የማድረግ አሁን እዛ ባሉበት ሁኔታ እንዴት ይሆናል? ሆስት ኮሚኒቲውም ይቀበላቸዋል። አስተዳደሩም ባለበት ሁኔታ መቼም ከመጠለያ ይሻላል ብለህ የምትለው ነው። ሰው ምግብ ብቻ አይደለም የሚፈልገው፣ የጤና ጉዳይ አለ፣ የውሃ አለ፣ ሳኒቴሽን ኒውትሪሽን፣ ሌሎች ነገሮች ሁሉ አሉ። ኢቨን ስነ ልቦናዊ እኮ ጉዳት የደረሰባቸው በመሆኑ ያን ሁሉ መጠገን ያስፈልጋል። እነዚህ ሁሉ በቅንጅት ለመስራት የሚያስችል የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል በአፋርም አቋቁመናል፣ በባህር ዳርም አቋቁመናል። ኢንሲደንስ ኮማንድ ፖስቱም ደግሞ በጎንደርና ደሴ ላይ አቋቁመናል። ይሄ በቅንጅት የሚሰራበት ነው። ምክንያቱም ኃላፊነቱ የአንድ ሴክተር መስሪያ ቤት ብቻ አይደለም። ምግብ የማቅረብ ጉዳይ ብቻ አይደለም። ከዛ የዘለለ ነገር አለው። ወደፊትም ተቀናይቶ ሊሰሩ የሚችሉ በአገር ግንባታ ላይ የፈረሱትን የአገር ግንባታዎች ለመስራት የሚያስችል ቅንጅታዊ አሰራር ከመፍጠርም አንጻር እነዚህ ሁኔታዎች ሁሉ አብረው እየተካሄዱ ናቸው።
በተያያዘ መረጃ ባሳለፍነው አንድ ሳምንት በአማራ ክልል 578,000 ሰዎች የምግብ እርዳታ እንዳገኙና ከ40,000 በላይ የሚሆኑት ደግሞ መጠለያና ሌሎች ቁሳዊ ድጋፎች እንደተሰጣቸው የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ቃል አቀባይ ስቴፈን ዱጃሪክ በሰጡት መግለጫ በአፋር ክልልም 47,000 የሚሆኑ ነዋሪዎች የምግብ እርዳታ ማግኘታቸውንና 30 ተንቀሳቃሽ የጤናና የስነ ምግብ ቡድኖች ደግሞ ከመንግስት አገልግሎት መስጫ በራቁ አካባቢዎች ለሚኖሩ የክልሉ ነዋሪዎች ድጋፍ እያበረከቱ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ተከታዩ ዘገባ ወደ አህጉራዊ ጉዳይ ነው የሚወስደን። የአፍሪካ ደህንነት ጉዳይ የዩናይትድ ስቴትስ ጦር የአፍሪካ እዝን እያሰጋው ነው። በመላ ሀገሪቱ ውጥረት እየተባባሰ ነው ሲሉ የጦሩ የአፍሪካ እዝ አዛዥ ጀነራል ስቴፈን ታውሰንድ ዛሬ ገልጸዋል። ጀነራሉ ለዚህ ስጋት ዋና ዋና መንስኤዎች ናቸው ብለው ከዘረዘሯቸው መካከል ጽንፈኛ ታጣቂ ቡድኖች አፍሪካ ውስጥ እየተንሰራፉ መምጣት፣ የሩሲያውያን ቅጥረኛ تواجيوش مباراكت اندزيهم ايران بليلا بكل دغمو يا چاينا وتادراوي گمباتاوچن اند منسي اي تاقاق سوال جنرال تاوسند يهنن يا از ازاجنت معرق كاگنيو وديه بالفوت سوستا متاتوست لما جمرا يكزي كامرا فيت اربو بسطوت كالم للسنو يهنن سغاتاچون يغلسوت يا پنتاگن ريپورتراچن كارلا بابنچ انگاگرچاچو ايدن گرمو زرزروني زالج
የዩናይትድ ስቴትስ ወታደራዊ ኃይል ዋግነር ግሩፕ ሲተሰኘው የሩሲያ ቅጥር ወታደሮች በማሊ መገኘታቸውን አረጋግጧል። የዩናይትድ ስቴትስ የአፍሪካ ጦር አዛዥ ጀነራል ስቴፋኒ ታውንሰንድ ትላንት ሐሙስ የማሊ ወታደራዊ ጁንታ በመቶዎች የሚቆጠሩ የውጭ ተዋጊዎችን አገዛዙን እንዲደግፉለት ወደ ማሊ አስገብቷል ብለዋል።
ዋግነር is in Mali. They are there we think.
ዋግነር ማሊ ገብቷል። አሁን በመቶዎች የሚቆጠሩት በዚያ አሉ። እየመጡ ያሉት በሩሲያው ታደሩሽ ድጋፍ አማካኝነት ነው። ዓለም እየሆነ ያለውን እያየ ነው። ስለዚህም ይሄ ለኛ እጅግ የሚያሰጋ ነገር ነው። ዋግነሮች የቅጥረኛው ታደር ልብሳቸውን ለብሰው በአፍሪካ ላይ ሲሰሩ እያየን ነው። ይሄ ለኛም ለጎረቤት ሀገሮችም ያሳስባል። በማዕከላዊ አፍሪካ ሪፐብሊክ፣ በሱዳን፣ በሊቢያ አይተናቸዋል። ከራሳቸው መመሪያ በስተቀር ማንንም አይሰሙም። ሀገሪቱን ይበዘብዟታል። ህግ ያወጣሉ፣ ህግ ያፈርሳሉ። ሰፊ የሆኑ የሰብአዊ መብት ጥሰቶችን ይፈጽማሉ። ንጹሃንና ሲቪሎችን ያጠቃሉ። የማሊ ህዝብ በቃ ይብልም፣ እነሱ ግን ለቀው አይወጡም።
እንደ አውሮፓውያን አቆጣጠር በ2019 ዓ.ም የዩናይትድ ስቴትስ በአፍሪካ የጦር መምሪያን የተረከቡት ጀነራል ታውሰንድ ለአሜሪካ ድምጽ በአፍሪካ ትልቁ የዩናይትድ ስቴትስ ተፎካካሪ ሩሲያ ሳትሆን ቻይና ናት ያሉ ሲሆን ቤጂንግ ቢሊዮን ዶላሮችን በመጣኔ ሀብት ላይ ፈሰስ ያደረገች በቋሚነትና በስልታዊ መንገድ ሲደረግ የቆየውን የወታደራዊ መዋለ ንዋይ ፍሰት እያዳከመች ነው ብለዋል። እንደ አውሮፓውያን አቆጣጠር በ2017 የቻይና ወታደራዊ የጦር ሰፈር በጅቡቲ በአፍሪካ ብቸኛው ከሆነው የዩናይትድ ስቴትስ የጦር ቀጠና ከሌምኖር የጦር ሰፈር በጥቂት ኪሎ ሜትሮች ርቀት ላይ የሚገኝ የጦር ሰፈር ከፍቷል። ጀነራሉ ቤጂንግ አሁን ደግሞ ወደ ምዕራብ አፍሪካ ተሻግራ በኢኳቶሪያል ጊኒ የባህርና የጦር ሰፈር ለመገንባት አቅዳለች ይላሉ።
They're putting chips down in all these countries on the Atlantic.
በአትላንቲክ ጠረፍ ያሉ ሀገሮችን በሙሉ ለመቆጣጠር እየጣሩ ነው። ከሁሉም ሀገራት እሺ የሚል ምላሽ እንደማያገኙ አውቃለሁ። ነገር ግን በተደጋጋሚ በመሞከር ከአንድ አሊያም ከሁለት ሀገራት እሽታ ሊያገኙ ይችላሉ። ለምሳሌ በኢኳቶሪያል ጊኒ እግራቸውን ያስገቡ ነው። እኛም ኢኳቶሪያል ጊኒዎችን ከኛና ከቻይና ምረጡ ይያልናቸው አይደለም። ነገር ግን ዓለም አቀፍ አጋሮቻቸውም ሆነ የራሳቸውን ጉዳይ እንዲመረምሩ ነው። ምክንያቱም የቻይና የጦር ሰፈር በኢኳቶሪያል ጊኒ አለ ማለት ለኛና ለአጋሮቻችን አፍጊ ነገር ነው።
ከቻይና የጦር መስፋፋት በተጨማሪም በአህጉሪቱ እንብዛም ግልጽ ሆኖ የማይታይና ዩናይትድ ስቴትስንም በጥቂቱ ብቻ የሚያሰጋት ሁኔታም ከኢራን እየመጣ ነው ይላሉ ጀነራሉ።
We are starting to see them express
አፍሪካ ላይ ፍላጎታቸው እየጨመረ እንደመጣ ያያየን ነው። መንገዶችን እየገነቡ ነው። ነገር ግን ተፈጥሮን የሚጎዳ ነገር ነው። ይሄ ነገር እየጨመረ እኛም ያያየን ነው።
ጋዜጠኛዋ በመጠጠል የጠየቀቻቸው ነገር ቢኖር ላብነት የሚሆኑ ነገሮችን እንዲያነሱላት ነበር። እንዲህ ሲሉ ጀነራሉ መልሰዋል።
Examples of that.
I'll just say that
በመካከለኛው ምስራቅ ለጥቅም የዋሉ የኢራን የጸጥታ መገልገያዎችና አንዳንድ መሳሪያዎች በአፍሪካ ጥቅም ላይ ሲውሉ ያያየን ነው። በአብዛኛውም ከደህንነት ጉዳዮች ጋር የተያያዘ ነው ማለት ይችላል።
ኢራን በዩናይትድ ስቴትስ ድሮን ጥቃት ምክንያት የቋድ ኃይሎች መሪ የነበሩትን ቃሲም ሱሌማንን ካጣች በኋላ የኢራን እስላማዊ አብዮት ዘቦች በአፍሪካ የሚገኙ ከፍተኛ የአሜሪካ ዲፕሎማቶችን በመግደል ለመበቀል እየተንቀሳቀሱ መሆኑን አንድ የዩናይትድ ስቴትስ ባለስልጣን ለአሜሪካ ድምጽ አረጋግጠዋል። ይሁን እንጂ ኢራን ይህንን ክስ መሰረተ ቢስ ነው ስትል አጣጥለዋለች። በጨመሩ የአደጋ ስጋቶች ምክንያትም ባለፈው አንድ አመት ጊዜ ውስጥ የዩናይትድ ስቴትስ ወታደሮች የተሻሻሉ የመከላከያ ስርዓቶችንና የጸረ ድሮን መሳሪያዎችን ወደ ሌሞኒየር የጦር ሰፈር አስገብቷል። ፔንታገንም በዓለም አቀፍ ደረጃ የዩናይትድ ስቴትስ የጦር ኃይሎችና ወታደራዊ አቅምን የገመገመ ሲሆን አፍሪኮም ሊኖረው ስለሚገባው አቋምም የተሻሻለ እቅድ ገብቶለታል። ይሁን እንጂ ማዘዣው ከአፍሪካውያን አጋሮቹ ጋር ሲያደርገው ለነበረው ስልጠና የገንዘብ ድጋፉ በመቀነሱ ላለፈው አንድ አመት ከሶማሊያ ወታደሮችን እያመላለሱ እንደነበረ ጀነራል ታውንሰንድ ይናገራሉ። ፕሬዚዳንት ዶናልድ ትራምፕ በስልጣናቸው ማብቂያ እንደ አውሮፓውያን አቆጣጠር በ2020 ዓ.ም በጦርነት ከተጎዳችው ሀገር 800 የሚሆኑ የዩናይትድ ስቴትስ ወታደሮች እንዲወጡ አዘዋል።
የዩናይትድ ስቴትስ ወታደሮች በሶማሊያ አሉ፣ ለስራም ይንቀሳቀሳሉ። ነገር ግን ቁጥራቸው በየቀኑ ከመቶ በታች ነው።
በመቀጠል የቀረበላቸው ጥያቄ ደግሞ ይሄ እንዴት ነው ተልእኮን ሊጎዳ የሚችለው የሚል ነበር። ጀነራል ታውሰንድ እንዲህ ሲሉ ይመልሳሉ።
ግዳጃችንን ለመፈጸም በኃይል እየሰራን ነው። ነገሮችን ለመፈጸም ይበልጥ ጥጥታማና ቀልጣፋ የሆኑ መንገዶች አሉ። ይህንን ለጸጥታው ቢሮ ያቀረብን ሲሆን ውሳኔ እስኪሰጥበት እየጠበቅን ነው።
ጀነራል ታውንሰንድ ከፔንታገን ምላሽ እየጠበቁ ባለበት በአሁኑ ሰዓት በሞቃዲሾ ከአልቃይዳ የሽብር ቡድን ጋር ትስስር ያለው አልሻባብ እየደገ መጥቷል።
የአልሸባብ ስጋትነት ጨምሯል። በአልሸባብ ላይ ካልበረታንና ጣና ካላደረግን ጥቃቱ አይሎ ይጨምራል። ባለፉት ሁለት ሳምንታት የአጥፍቶ ጠፊዎች ቦምብ በሶማሊያ ሞጋዲሾ ታይቷል። ስለዚህ ጥቃታቸው እየሰፋና ስጋትነታቸውም እየጨመረ ነው ብዬ አስባለሁ።
እንደ አውሮፓን አቆጣጠር በጥር 12 2021 ዓ.ም ተመረተ። ከአስር ቀናት በፊት በሶማሊያ በደረሰ ጥቃት 8 ሰዎች ተገድለዋል።
ኤደን ገረሞነች የፔንታገን ሪፖርተራችን ካርላ ባብ ከጀነራል ስቴፈን ታውሰንድ ጋር ያደረገችውን ቃለ ምልልስ ዘግባ ያቀረበችልን። ወደ ተከታዩ ዘገባ እናልፋለን። በዩክሬን ጉዳይ ፕሬዚደንት ባይደን ሐሳባቸውን እያጠሩ ነው። እንዲህ ብለዋል። የሩሲያ ወታደሮች የዩክሬንን ድንበር አልፈው ምንም እንቅስቃሴ ቢያደርጉ እንደ ወረራ እንደሚቆጠርና አስከፊ ምላሽ እንደሚያስከትል ለፕሬዚደንት ቭላዲሚር ፑቲን ነግሬያቸዋለሁ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከትናንትና በስቲያ የመጀመሪያውን የስልጣን ዘመናቸውን መጠናቀቅ አስመልክቶ ንግግር ሲያደርጉ የሰነዘሩት አስተያየት ብዙ መነጋገሪያ ሆኗል። ብዙ ብዥታን ፈጥሮ ቆይቷል። በየመድረኩ ላይ ያንን ለማጥራት እየወሰዱ ባሉት እርምጃ ነው ይሄንን የተናገሩት። የዲፕሎማሲ ዘጋቢያችን ሲንዲ ሴይን ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች።
ዩክሬን ከራሽያ ወረራ ሊደርስባት እንደሚችል እየገለጸች ባለችበት ወቅት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የራሽያ አቻቸው ቭላድሚር ፑቲን ይህ ድርጊት ሊያስከትል የሚችለውን ምላሽ በደንብ እንደሚያውቁ ትላንት ተናግረዋል።
I've been absolutely clear with President Putin. He has no misunderstanding if any.
ለፕሬዝዳንት ፑቲን በግልጽ ነው የነገርኳቸው። ምንም ያለ መግባባት የለም። ማንኛውም የሩሲያ ሰራዊት የዩክሬንን ድንበር ቢያቋርጥ እንደ ወረራ ይቆጠራል። ይሄ ደግሞ ከአጋሮቻችን ጋር እንደተነጋገርነውና ለፕሬዝዳንት ፑቲንም በግልጽ እንደተነገራቸው እጅግ የከፋና የተነከረ የኢኮኖሚ ምላሽ ያስከትላል።
ባይደን ሮብለት በዋይት ሃውስ በሰጡት መግለጫ ራሽያ ወደ ዩክሬን መጠነኛ ወረራ ብታደርግ የሚሰጠው ምላሽ ምን ሊሆን እንደሚችል በሰሜን ጦር ቃል ኪዳን ድርጅት ወይም ኔቶ አባላት መካከል ክርክር ሊያስነሳ ይችላል ማለታቸው ጥያቄ አስነስቶ ነበር። የባይደንን ንግግር ተከትሎ በትዊተር ገጻቸው ላይ ምላሽ የጻፉት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪም ትንሽ ሀገርም ሆነ መጠነኛ ወረርሽኝ የሚባል ነገር የለም ብለዋል። በጉዳዩ ላይ አስተያየት የሰጡት በጀርመን ማርሻል ፈንድ የሚሰሩት ማይክል ኪሜጅ ለአሜሪካ ድምጽ ሲናገሩ ዩናይትድ ስቴትስ ለፑቲን ያስተላለፈችው መልእክት በግልጽ የተቀመጠ በመሆኑ ባይደን ድንገት ሳይዘጋጁበት የተናገሩት ንግግር ጉዳት ያስከትላል ብያላምንም ብለዋል።
President Biden was trying to say
President Biden ማለት የፈለጉት የሚመስለኝ የሚሰጠው ምላሽ በሩሲያ እንቅስቃሴ ልክ ሁኔታው እየታየ የሚሰጥ መሆኑን ነው። ያ ደግሞ ማንም ሊረዳ የሚችል ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጀርመን አቻቸው ጋር በበርሊን ተገናኝተው በራሽያ ወረራ ዙሪያ የተደቀኑ አደጋዎች ላይ ተወያይተዋል። ብሊንከን በንግግራቸው የራሽያ ወረራ ለረጅም ጊዜ ተከብሮ የቆየውን የሀገር ሉዓላዊነትና አንድነት የሚጻረር ነው ያሉ ሲሆን ድርጊቱ በአውሮፓ ምድር ላይ ከፍተኛ ጦርነት ሊያስነሳና በአስር ሺዎች የሚቆጠሩ ሰዎችን ለሞት የሚዳርግ መሆኑን ገልጸዋል።
To allow Russia to violate those principles with impunity would drag us all back to a much more dangerous and unstable time.
ሩሲያ ይህንን መርሆ ያለምንም ቅንጣት እንድትጥስ መፍቀድ ሁላችንም ተመልሰን አህጉሩና ከተሞቹ ተከፋፍለው ከቁጥጥር ውጪ የሆኑ ድንበሮች የሚኖሩበት በግጭት ስጋት ወታደሮች ሰው ሁሉ እየተቆጣጠሩ ዘብ የሚቆሙበት አደገኛና ያልተረጋጋ ሁኔታ ውስጥ እንድንገባ ያደርገናል። ለሌሎች ዓለም ክልሎችም ይሄ መርሆ ሊነካ ይችላል የሚል መልእክትም ያስተላልፋል። ያ ደግሞ የከፈው ጥታለው።
ብሊንከን ዲፕሎማሲያዊ ጉዟቸውን የጀመሩት ሮብለት በዩክሬን ዋና ከተማ ኪቭ ከዩክሬን ፕሬዝዳንት ጋር በመገናኘት ሲሆን በበርሊን ያደረጉትን ጉዞ ሲያጠናቅቁ አርብ ወደ ጄኔቫ ተጉዘው ከራሽያ የውጭ ጉዳይ ሚኒስቴር ሰርጊ ላቭሮቭ ጋር ይገናኛሉ። ራሽያ ዩክሬን የኔቶ አባል ሆና እንደማትቀላቀል የምዕራቡ ዓለም ማረጋጋጫ እንዲሰጣት የጠየቀችው ጥያቄ ውድቅ መደረጉን ተከትሎ ለውይይት ሊቀርቡ የሚገቡ በርካታ የጸጥታ ጉዳዮች እንዳሉ ተንታኞች ይገልጻሉ።
So there are some things that are not on the table. But there are some things like missile deployments in Europe, like military exercises.
ለውይይት ያልቀረቡ የተወሰኑ ጉዳዮች አሉ። ነገር ግን በአውሮፓና በሩሲያ የሚካሄደው የሚሳኤል ግንባታ በሁለቱም ወገኖች የሚደረጉ ወታደራዊ ልምምዶች በሩሲያም በኔቶም የሚካሄዱ የሚሳኤል ማስተማራት ተግባራት የኔቶን ወታደራዊ ልምምድ የመሰሉ ጉዳዮች በውይይቱ መነሳት ይችላሉ። ፕሬዚደንት ፑቲን ነገሮችን ማረጋጋትና ጸብ በማይጭር መልኩ ነገሮችን መቋጨት ካሰቡም ያም የውይይቱ አካል መሆን አለበት።
ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ልምምድ ሲያደርጉ የሚያሳይ የቪዲዮ ምስል መልቀቋን ተከትሎ ጉዳዩን በቅርበት የሚከታተሉ ባለሙያዎች ሞስኮ የምታደርገው ወረራ የሚጸጽታት እንደሚሆንና ብዙ ወደሚያስከፍል ረጅም ጦርነት እንደሚያመራም አስጠንቅቀዋል።
ስመኝሽ የቆየ ወይም ሊሊነች የዲፕሎማሲ ዘጋቢያችንን ሲንዲሴንን ዘገባ ያስደመጠችን። ክቡራትና ክቡራን አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። ዝግጅቶቻችንን እስከ ምሽቱ 4 ሰዓት ድረስ አብራችሁን ሆናችሁ ቆዩና ተከታተሉ። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ነው በስቱዲዮ ሰዓት አቆጣጠር መሰረት። ከሁለት ሰዓት ተኩል እስከ 3 ሰዓት በአፋን ኦሮሞ፣ ከ4 ሰዓት እስከ 4 ሰዓት ተኩል በትግርኛ ዝግጅቶቻችን ይቀጥላሉ። ከ2 ሰዓት እስከ 2 ሰዓት ተኩል ደግሞ በ19 እና በ25 ሜትር ባንድ ጋቢና በሚል ርዕስ የሚዘጋጀውን የወጣቶች ፕሮግራምም እንድትከታተሉ እንደዚሁ እጋብዛለሁኝ። በዌብ ላይ ለምትከታተሉን amharic.voanews.com ላይ አለን። በማህበራዊ መገናኛዎቻችን @voaamharic ላይ አለን። አስተያየቶቻችሁን ለመስጠት ለምትፈልጉ ደግሞ በኢሜይል horn@voanews.com እንዲሁም በስልክ በተዘዋዋሪ የስልክ መስመር 2022059942 የውስጥ መስመር 14 ላይ ብትደውሉ በተቀረጸው መመሪያ መሰረት ሐሳቦቻችሁን ብታኖሩ ለአድማጭ እናቀርብላችኋለን። ሳተላይትም ላይ እንገኛለን። ኢትዮሳት VOA ኢትዮጵያ ቻናል 57 ዲግሪስ ዌስት ነው አድራሻችን። ይቀጥላል ዝግጅታችን። የሰዓቱ ፕሮዲውሰራችን ኤልያስ አስማረ ነው ስቱዲዮ ውስጥ። ቴክኒሻኑ ኔልሰን ሎፔዝ ነው። ስለ ኔልሰን ሎፔዝ ትንሽ ልንገራችሁ። ትውልደ ኬፕ ቨርዴ አሜሪካዊ ነው። በቀደም ወደ ስቱዲዮ ስገባ ተወራርደን ነበረ። ዋሊያዎቹና ብሉ ሻርኮቹ ሲገናኙ ሰማያዊ ሻርኮች ማለት ነው። አሁን ዋላያዎችን ቀረጠፈና ይፎክርብኛል ስገባ። እኔንም ቀርጥፏል አሁን ይዘንጣል። ለማንኛውም እንገናኝ ብየዋለሁ። ዋላያዎች አደራችሁ እንዳታሳፍሩኝ ለሚቀጥለው ጊዜ። የስቱዲዮ ቪዲዮና ድምጽ ቅንብር ቻርልስተን ማክ ነው። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ ዋና አዘጋጅ ሲሆን ግርማ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ይቀጥላል ዘገባችን። ከከታዩ ዘገባ ወደ ጎንደር ይወስደናል። አስቴር ምስጋናው እዛ ነበረች። በኮቪድ-19 ወረርሽኝ እንዲሁም በአካባቢው በነበረው ጦርነት ምክንያት በውጥረቱም እጅግ ተቀዛቅዞ የነበረው የቱሪዝም እንቅስቃሴ አሁን እያንሰራራ መሆኑን ሰው እየተናገረ ነው። ጎንደር ላይ ሰሞኑን ጥምቀቱንም ለማየት እንዲሁም የአካባቢውንም እንቅስቃሴ ለመከታተል አስቴር ምስጋናው ከባህር ዳር ወደ ጎንደር ሄዳ ነበረ። ተከታዩን አጠናቅራለች።
ናሪያ በሆነችው የጎንደር ከተማ 3 ቀናትን አሳልፈያለሁ። በእነዚህ ቀናት ከተማዋ በእንግዶች ተጨናንቃም ተመርክቻለሁ። የመኝታ አገልግሎት የሚሰጡ ሆቴሎች በመጣበባቸው የዩኒቨርሲቲ ግቢዎች፣ የሃይማኖት ተቋማትና የግለሰብ መኖሪያ ቤቶች የእንግዶች ማረፊያ ሆነው ነው የሰነበቱት። በምሽት አዝማሪ ቤቶች ለመዝናናት ያሰበ ሰው ረጃጅም ሰልፎችን ጠብቆ መግባት ግድ ሆኖበት ተመርክቻለሁ። ጎንደርና በዙሪያው ያሉ የመስህብ ቦታዎችን ለመጎብኘት የሚመጡ ቱሪስቶች ከቅርብ ጊዜ ወዲህ መበራከታቸውን የማዕከላዊ ጎንደር ዞን ባህልና ቱሪዝም መምሪያ ተወካይ ኃላፊ አቶ አስናቀው አዳነ ይናገራሉ።
በርግጥ ጎንደር ከማንኛውም እንትን በላይ የዚህ የህልውና ጉዳዩ ትንሽ አስኪ ስለነበር ባህልና ቱሪዝም ደግሞ ኮሽታን ነገር አይወድም። ከዛ አንጻር ባህሪው አንጻር በጣም የጎዳው የኛን አካባቢ ነው ማለት ይቻላል። ለዚህ አሁን ግን ከዛ በመነሳት ጸጥታውም ሁኔታ ደህና የሆነ አካባቢያችን ሰላም እየመጣስ በመሆኑ ኮቪድም ላይም ያለው ጥንቃቄ ጠንከር ያለ በመሆኑ በዓላትም እየተቃረቡና እየደረሱ በመሆኑ በዚህ ላይ ተደራራቢ ቅስቀሳና ህዝባችን ጋር በመስራታችን አሁን የሚመጡ ቱሪስቶችም በርካታ ናቸው። የተዘጋጁ የጉብኝት ቦታዎች ሁሉ በየገጠር ወረዳዎቻችን አሉ። ለምሳሌ እንደነ ጎርጎራ፣ እንደ ጉዛራ ጎንደር ዙሪያ ማለት ነው። ወደ ሰሜን የሚሄደው ለምሳሌ ሰሜን ጎንደር ተብሎ እንደ ዞን ቢከፈልም የእኛን ይህን ሳይነካ አይሄድም። የእኛን መስመሮች፣ የጉብኝት ቦታዎች፣ የተፈጥሮ ቦታዎችን ለቱሪስት ሳቢ የሆኑ ቦታዎች አሉ። ኮሶዬ ውናንያ የሚባሉ ከራስዳሽን ተራራ ሰስና ለታፋጥረው የሚገናኙ እሱን የጎበኘ የሚሄድ ቱሪስቶች ሰሜንን የሚነኩ የእኛንም ነክተው እያለፉ የተጎበኘ ያለበት ሁኔታ ያለ አሁን አበረታች ነገሮች ይታያሉ ማለት ይቻላል።
በጎንደር ከተማ የሚገኘው የሄርፋጊ ሆቴል ባለቤት አቶ ፋንቱ ጎላ የቱሪዝም ዘርፉ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ተቀዛቅሶ መቆየቱን ተናግረዋል።
ቱሪዝም ከሰዎች አንድ ቦታ ወደ አንድ ቦታ የመንቀሳቀስ ጋር የተያያዘ ነው። በኮቪድ-19 ምክንያት በዓለም ውስጥ ምንም አይነት የቱሪዝም እንቅስቃሴ አልነበረም። ከቅርብ ጊዜ ውስጥ ወዲህ ያው በተፈጠረው ሰላም፣ ሁለተኛ ደግሞ የህዝብ ለዚህ በሽታውን በተቻለ መጠን ኢትዮጵያ ውስጥ እንዳይስፋፋ በተደረገው ከፍተኛ የሆነ ጥረት በተቻለ መጠን ከሌላ ቦታ ያደረሰው አይነት ችግር በሀገራችን ውስጥ አደረሰም። ፓርቲክላሪ ደግሞ በጎንደር ውስጥ ደግሞ በዚህ በሽታ ብዙም አፌክትድ አይደለም ህዝቡ ማለት ይቻላል። ከዚህ አኳያ የቱሪዝም እንቅስቃሴው ምንም እንኳ የዓለም አቀፍ ቱሪዝም እንቅስቃሴ ቢቀንስም የአገር ውስጥ ቱሪዝም በተቻለ መጠን ብዙ በተለያዩ የስራ ምክንያቶች ወደ ጎንደር የሚመጡ አሉ። እንደምታውቀው ጎንደር የብዙ ማዕከል ነች። ጎንደር ለሱዳን 180 ኪሎ ሜትር ቅርብ ነች። ጎንደር ለትልቁ ተራራ ለሰሜን ብራስ ስቴሽን ተራራ የ100 ኪሎ ሜትር ራዲየስ ውስጥ ያለች ከተማ ነች። ጎንደር ለጣና ሐይቅ 50-60 ኪሎ ሜትር ያለች ነች። ጎንደር የሁሉም ማዕከል ስለሆነች ሁሉን ትስባለች። ከዚህ አኳያ በተለያየ የምክንያቶች ፐርፐስ ቪዚት ሚሊት ቱሪስቶች በዛ ምክንያት ጎንደር በተለያየ ምክንያት ስናስተናግድ ቆይተናል። አሁን ደግሞ ከቅርብ ጊዜ ውስጥ በአንጻራዊ መንገድ በተፈጠረውም ደግሞ ሰላም በሀገራችን በተፈጠረው ሰላም መረጋጋት የኮቪድን ደግሞ በመንግስትን በህዝብን በተደረገው ርብርብ ሪሊ በሽታውን በተቻለ መጠን ህዝባችን ሳይጎዳ እንዲያልፍ በመደረጉ ምክንያት አሁን የህዝባችን እንቅስቃሴ በጣም እየጨመረ ነው። እንቅስቃሴ አለ። ከመሀል ወደ ጎንደር የሚመጣው በተለያዩ የስራ መስኮች የሚመጣው ብዙ ነው። በዚህ ምክንያት የቱሪዝም እንቅስቃሴውን ጎንደርን ከዚህ ጋራ እየመጣ ነው።
ለማስጎብኘት ስራ የተሰማራ ወጣት እንዳለ ግርማ ተመሳሳይ ሐሳብ ሰንዝሯል።
ቱሪዝሙ አሁን ላይ ከፊት ተነበረው ግንዛቤውን ከፍ ያለ ነው። እኛም በእያንዳንዱ ትምህርት ቤት እየዞርን ማስታወቂያ እየሰራን ነው። ስለዚህ የተሻለም ካለፉት አመታቶች እንደውም አሁን የተሻለም የሀገር ውስጥ ቱሪዝሙን አባይ ስናየው ማለት ነው። ኮቪድ እንግዲህ በመላው ኢኮኖሚውን በጣም ጎድቶታል። በተለይ ደግሞ እኛ የቱሪዝም አካላቶች እጅግ በጣም አስጎብኚዎች እጅግ በጣም ተጎድተናል። ላለፉት ሁለት አመታቶች ያለ ስራ የነበር ነው። ስለዚህ ይሄን ደግሞ እንግዲህ እግዚአብሔር መፍትሄውን እንዲያመጣልን እንለምናለን፣ እንጸልያለን።
ትላንት በጎንደር ፋሲለደስ ቤተ መንግስት በርካታ የሀገር ውስጥ ጎብኚዎች በቡድንና በግል ሲጎበኙ አግኝቻቸዋለሁ። ከነዚህ መካከል ወጣት ጥላሁን ጽጌ አንዱ ነው።
እኔ አመጣጤ እንግዲህ ጎንደር ሲባል ጎንደር ከተማ ብቻ አይደለም፣ ሙሉ ግዛቱን ነው። በቀደም ጊዜ በጌምድር የሚባለው ነውና እስከ ራስ ደጀን ተራራ ድረስ ሄጄ መጎብኘት እቅድ አለኝ። ከጓደኞቼ ጋር ቅጄ የመጣሁትም እሱን ነው። እንደምታዩ ጥምቀት ራሱን ችሎ ቱሪዝሙን ለማነቃቃት አንድ ግብአት ቢሆንም፣ ነገር ግን ሙሉ ጎንደር መጎብኘት ያለበት ቦታ ነው። ሙሉ አካባቢ መጎብኘት ያለበት ቦታ ነው። ይህ እንዲሆን ደግሞ የቱሪዝም ስራው ላይ ያሉ ሰዎች በተለይ የመንግስት አካላት ሙሉ ትኩረት ሰጥተው ጎብኚዎች የጎንደርን የተለያዩ ክፍሎች እንዲጎበኙ ማድረግ አለባቸው ብዬ አስባለሁ።
ስሜ ወንድም ከአባው ብርሃኑ ይባላል። የመጣሁት ከአዲስ አበባ ነው እና አሁን የምንገኘው ፋሲለደስ ቤተ መንግስት ውስጥ ነው። እውነት ለመናገር ባየሁት ነገር በጣም ተደንቅ ያለው ሁሉም ነገር አሚዝ የሚያደርግ ነገር ነው እያየሁ ያለሁት። ከዚህ በፊትም የአክሱምን አይቻለሁ፣ የአክሱም የፍልፍል አለት የላሊበላንም አይቻለሁ አብያተ ክርስቲያናቱ ዘን ከዛ የጠጠረ ነው የአባቶቻችን የህንጻ ጥበብ እዚህ እያየሁ ያለሁት። እስካሁን ሳይፈርሱ ምንም ሳይሆኑ እንደዚህ እንዳሉ ተጠበቁ መኖራቸው በራሱ ብዙ ነገስታት ብዙ መንግስታት ብዙ ዘመናት አልፈውበት አሁንም እንዳለ ነው ያለውና በጣም አስገርሞኝ ሆነ ተመለከተ እና እየተደሰቱ ነው።
ይህ በእንዲህ እንዳለ በጸጥታ ምክንያት ለጎብኚዎች ዝግ ሆኖ የቆየው የላሊበላ ውቅር አብያተ ክርስቲያናትና የሰሜን ተራሮች ብሔራዊ ፓርክ ለሀገር ውስጥና ለውጭ ሀገር ጎብኚዎች ክፍት መሆኑን የባህልና ቱሪዝም ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙሃን ዛሬ ዘግበዋል።
የሀገር ውስጥ ቱሪስቶች ከዚህ ቀደም ብዙ የማይታይበት ነው የነበር። ዛሬ ግን እንደምንመለከተው በርካታ የሀገር ውስጥ ቱሪስቶች ነው ቤተ መንግስቱን ከበው እየተመለከቱ እየጎበኙ ያገኘኋቸው። እነዚህ ከኋላ የምትመለከቷቸው 15 በላይ የሚሆኑ የራያ ተወላጆች ከራያ ነው ተነስተው መጥተው እዚህ ፋሲለደስ ውስጥ እየጎበኙ ያገኘኋቸው።
ልስ ዘውድ ይባላለሁ። የምትከራያቆ ኢትዮጵያ የቀደምት ስልጣኔ ባለቤት የሰው ልጅ መገኛ የትልቅ ጥበብ መገኛ ነችና ለሱም መሰከር ነው።
አይላለው ማገራ አይላለው ማገራ ሽማሉ ታለች ወጥሩ ከዘራ
አስቴር ምስጋናው ነች ከጎንደር ያጠናቀረችውን ዘገባ ሰሞኑን ያሰማናችሁ። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። በቀሩን ጥቂት ደቂቃዎች ውስጥ ያጠራጠር ያሉ የዕለቱን መረጃዎች ላሰማችሁ ላካፍላችሁ። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ጎንደር ነገ ምናልባት ጭጋጋማ ትሆን ይሆናል፣ ግን ብራ ነች። ከፍተኛ ሙቀቷ 30 ዲግሪ ሴልሺየስ፣ ዝቅተኛው 11 ዲግሪ ሴልሺየስ ነው። አዲስ አበባም ተመሳሳይ የአየር ጥራት ሁኔታ ነው ያላት። ከፍተኛ ሙቀቷ 24 ዲግሪ ሴልሺየስ፣ ዝቅተኛው 8 ዲግሪ ሴልሺየስ እንደሆነ ነው የኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ የሚያሳየን። ወደ ኤጀንሲው ዌብሳይት ደግሞ ከገባችሁ ቆንጆ ዌብሳይት ነው ያላቸው፣ ያነጋግራችኋል። ወደ 33 ከሚጠጉ ጣቢያዎች የተጠናቀሩ መረጃዎችን ማግኘት ትችላላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሪ ተመን መሰረት የዩናይትድ ስቴትስ ዶላር ባንክ ከእናንተ ገንዘብ ሊገዛ የሚችልበት ዋጋ 49.57 ማንኛውም የንግድ ባንክ ማለት ነው 49.57 ነው። የመሸጫ ዋጋ እናንተ ዶላር ከፈለጋችሁ 50 ብር ከ56 ሳንቲም መግዛት መክፈል ይኖርባችኋል። አንድ ዩሮ 56 ብር ከ50 ሳንቲም ነው። የመግዣ ዋጋው አንድ ፓውንድ 64 ብር ከ60 ሳንቲም ነው። አንድ የአውስትራሊያ ዶላር 11 ብር ከ95 ሳንቲም ነው። አንድ የደቡብ አፍሪካ ራንድ 3 ብር ከ21 ነው። አንድ የሳውዲ አረቢያ ሪያል 69 ብር ከ79 ሳንቲም ነው። ክቡራትና ክቡራን አድማጮች፣ እንግዲህ የምሽቱ ዝግጅታችን በዚሁ ተጠናቋል። ኤልያስ አስማረ ነው ፕሮዲውሰሩ አብሮን የቆየው፣ እንደዚሁም ሎፔዝ ከኛ ጋር አብሮ ነበረ በስቱዲዮ ቴክኒሻን። የሚያስተናግድኳችሁ ሰሎሞን አባተ ከዋና አዘጋጇ ጽዮን ግርማ ጋር በዚሁ እንሰናበታለን። ጤና ይስጥልኝ። በደህና እደሩ።